ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የማክሰኞ ነሐሴ 5 2012 ዓ.ም ዝግጅታችን ጀመረ። በደቡብ ኢትዮጵያ ወላይታ ዞን ያለውን ሁኔታ የሚመለከቱ ዘገባዎችን ይዘናል።
ወደ 5 የሚሆኑ ዜጎቻችን ህይወታቸው አጥቷል። ህይወታቸው ላጡ ወገኖቻችን የተሰማንን ጥልቅ ሐዘን በራሴና በክልሉ መንግስት ስም መግለጽ እወዳለሁ። እንደዚሁ ደግሞ የአካል ጉዳት የደረሰባቸውም ፈጣሪ ምሕረቱን እንዲሰጣቸው እመኛለሁ።
የደቡብ ብሔር ብሔረሰቦችና ህዝቦች ክልል ምክትል ፕሬዚዳንት አቶ ርስቱ ይርዳው ናቸው የሰማችኋቸው። ዋሽንግተን ዲሲ ላይ ሰልፍ ነበር። ህወሓት ላይ ለቀረበው ክስ የትግራይ ክልል መልስ ሰጥቷል። በአብይ ርዕስ ይዘናቸዋል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። በቅንብሩ ንጉሡ ታምሬ አብሮኛለ። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ አየር ላይ እንደዋሉ ማዳመጥ ትችላላችሁ። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
እንደምናመሻችሁ አድማጮቻችን፣ ዜናውን ማሰማችሁ አዳነች ፍሳዬ ነኝ። ኤርትራ ውስጥ ከሐምሌ ወር አጋማሽ አንስቶ በተከታታይ እየጣለ ያለው ከባድ ዝናብ ባስከተለው ጎርፍና መጥለቅለቅ በደቡብ ክልል በጾረና ወረዳ በሚገኙ 8 ጣቢያዎች 78 ቤቶች ሲፈርሱ 50 ሄክታር እርሻ እንደተደመሰሰ፣ በርካታ የቤት እንስሳትም እንደሞቱ ብርሃን በርሀ ዘግቧል። ዝርዝር ዘገባው ቀጥሎ ይቀርባል።
ከሐምሌ ወር አጋማሽ ጀምሮ በተከታታይ እየጣለ ያለው ከባድ ዝናብ ባስከተለው ጎርፍና መጥለቅለቅ በደቡብ ሪጅን በጾረና ወረዳ በሚገኙ 8 ጣቢያዎች 78 ቤቶች ሲፈርሱ 50 ሄክታር እርሻም እንደተደመሰሰና በርካታ የቤት እንስሳትም እንደሞቱ ተገልጿል። ከዚህ በተጨማሪ አንድ የ20 ዓመት ወጣት በጎርፍ አደጋ ሲሞት የጾረና ወንዝና አንድ አነስተኛ ግድብ እንዲሁም 3 ድልድዮች መደርመሳቸው ተገልጿል። ይህ በእንዲህ እንዳለ ባለፈው ሳምንት በጋሽ ባርካ ሪጅን በጣለው ከባድ ዝናብ በባረንቱ ወረዳ 182 የቤት እንስሳዎች በጎርፍ ሲወሰዱ 27 መኖሪያ ቤቶችም መውደማቸውና በባረንቱ ከተማ የውሃ መስመርና በተለያዩ የእርሻ ቦታዎች ላይም ጉዳት መድረሱ ተገልጿል። ከዚህ በተጨማሪ በተሰኔ ወረዳ የጣለው 210 ሚሊ ሜትር ከባድ ዝናብ ባስከተለው ጎርፍና መጥለቅለቅ 250 መኖሪያ ቤቶች ሲወድሙ 53 የቤት እንስሳትና አንድ መኪናም በጎርፍ መወሰዳቸውና የከተማዋ የውሃ መስመር ላይም ጉዳት መድረሱ ተገልጿል። በተመሳሳይ በተኮምቢያ ከተማ 75 ሄክታር የመስኖ እርሻ ሙሉ በሙሉ ሲሆን 50 የውሃ ሞተሮች በጎርፍ እንደተቀበሩና በትልልቅ ዛፎችና የእርሻ መሰረተ ልማት ላይም ጉዳት እንደደረሰ የኤርትራ የአገር ውስጥ መገናኛ የአካባቢ ምንጮችን ጠቅሰው ዘግበዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
ባለፈው ሰኞ ሞቃዲሾ በሚገኘው እስር ቤት በተከፈተ ተኩስ የሞቱት ሰዎች ቁጥር 19 መድረሱን 8 ተጨማሪ ሰዎችም እንደቆሰሉ ባለስልጣኖች ገልጸዋል። የሶማሊያ እስር ቤት ዘበኞች ቃል አቀባይ አብድቃኒ መሐመድ ኻላፍ ለሀገሪቱ መገናኛ ብዙሃን በተናገሩት መሰረት በግጭቱ 15 እስረኞችና 4 የእስር ቤቱ ጠባቂዎች ተገድለዋል። 7 እስረኞችና 1 የጸጥታ ጥበቃ እንደቆሰሉም የእስር ቤት ዘበኞች አዛዥ ጀነራል መሐመድ አብድራህማን ለመንግስት መገናኛ ብዙሃን ተናግረዋል። ማሊ ውስጥ ፕሬዚደንት ኢብራሂም ቦባካር ኬይታን በመቃወም በተካሄደው የሶስት ቀናት መነሳሳት 11 ሰዎች መገደላቸው ታውቋል። የፖለቲካ ተቃዋሚዎች ተቃውሞ ማካሄዱን ትተው ድርድር ውስጥ እንዲገቡ ማሊን አስመልክቶ ዋናው ዓለም አቀፍ ተደራዳሪ የሆኑት የቀድሞ የናይጄሪያ ፕሬዚደንት ጉድላክ ጆናታን ጥሪ አቅርበዋል። የምዕራብ አፍሪካ የኢኮኖሚ ማህበረሰብ ኢኮዋስ ልዑኩ ትላንት ሳይታሰብ ማሊ ሄደው በመዲናይቱ ባማኮ ለጋዜጠኞች በሰጡት መግለጫ የተቃውሞ ሰልፎች ችግርን አይፈቱም፣ ለቀውሱ መፍትሄ የሚያስገኘው መነጋገሩ ነው ብለዋል። አያይዘውም የተቃውሞ መነሳሳትን ማበረታታት ወጣቶች አደጋ ላይ እንዲወድቁ ማድረግ ይሆናል፣ በሂደቱ የሰዎች ሕይወት ሊጠፋ ይችላል ሲሉም አክለዋል። የኢኮዋሱ ልዑክ ይህን ተማጽኖ ያቀረቡት የሰኔ 5 ንቅናቄ የሚል መጠሪያ ያለው ተቃዋሚ ቡድን ኢኮዋስ ያቀረበውን ሀሳብ አልቀበልም በማለት ዛሬ አዲስ ተቃውሞ ለማካሄድ በዛተበት ወቅት ነው። ተቃውሞው የተነሳው በሀገሪቱ ባለው የኢኮኖሚ ድቀት፣ መንግስት ውስጥ አለ በሚባለው ሙስናና ጅሃዳውያን በሚያካሄዱት ጭካኔ የተመላበት ግጭት ምክንያት ነው ተብሏል። የሞሪሸስ ጠቅላይ ሚኒስትር ፕራቪን ጃግናውት ችግር የገጠማት የጃፓን መርከብ በባህር ጠረፍ ላይ ነዳጅ ዘይት በማፍሰሷ ህዝቡ ለከፋ ሁኔታ እንዲዘጋጅ ለህንድ ውቅያኖሷ ደሴት ትላንት ባደረጉት ንግግር አስገንዝበዋል። ኤምቪ ዋካሺዮ ከተባለችው መርከብ ሾልኮ ሲፈስ የቆየው ነዳጅ ዘይት አሁን ቢያቆምም በመርከቧ ወለል ላይ ብዙ ስንጥቆች መኖራቸው እንደታወቀ ጠቅላይ ሚኒስትሩ ገልጸው ከባድ ሁኔታ ይጠብቀናል ሲሉ በቴሌቪዥን ተናግረዋል። መርከቧ መበታተኗ አይቀሬ ነው ማለታቸውን ሮይተርስ የዜና አገልግሎት ዘግቧል። 1000 ቶኖች ነዳጅ ዘይት ከመርከቧ ሾልኮ መፍሰሱን ጠቅላይ ሚኒስትሩ ገልጸው የዚህ እጥፍ የሚሆን ነዳጅ ዘይት ገና መርከቧ ውስጥ እንዳለ አስገንዝበዋል። ጠቅላይ ሚኒስትሩ ባለፈው አርብ የአስቸኳይ ጊዜ አዋጅ አውጥተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን የኮቪድ-19 አጫጭር ዜናዎች። የሩሲያው ፕሬዝደንት ቭላዲሚር ፑቲን ሀገራቸው አዲስ የኮሮና ቫይረስ ክትባት መድኃኒት ለማጽደቅ ከዓለም ቀዳሚ ሆናለች ማለታቸው ተዘግቧል። ፕሬዝደንት ፑቲን ይህን ዛሬ ያስታወቁት ከመንግስታቸው ሚኒስትሮች ጋር ባደረጉት ስብሰባ ላይ ነው። የስብሰባው ሂደት በቴሌቪዥን መታየቱ ተገልጿል። አዲሱ የክትባት መድኃኒት አስተማማኝ ውጤት ማሳየቱን አውቃለሁ። የሰውነት የህመም መከላከያ አቅምን ያበረታል ብለዋል ፑቲን ስለ አዲሱ የክትባት መድኃኒት ሲናገሩ። የክትባቱ መድኃኒት አስፈላጊው ክትትልና ፍተሻ ሁሉ ተደርጎበታል ካሉ በኋላ ፑቲን ልጃቸው በመጀመሪያው የሙከራ ዙር ላይ በክትባቱ መድኃኒት መከተቧን ገልጸዋል። ልጃቸው በተከተበችበት የመጀመሪያ ቀን ላይ የሰውነቷ ሙቀት ትንሽ ከፍ ብሎ እንደነበር፣ በነገታው ግን ወደ ጥሩ ሁኔታ እንደተመለሰ ፑቲን አስረድተዋል። የመጀመሪያውን የክትባት ዕድል የሚያገኙት የህክምና ሰራተኞች፣ መምህራንና ታማሚ ቡድኖች መሆናቸውን የሩሲያው ባለስልጣን አስታውቀዋል። ሐኪሞችን የመክተቡ ተግባር በያዝነው ወር ሊጀምር እንደሚችል ምክትል ጠቅላይ ሚኒስትር ታቲያና ጎሊኮቫ ተናግረዋል። ሩሲያ በቅርቡ የኮቪድ-19 ክትባቱን መድኃኒት በብዛት ማምረት እንደሚጀምር ተስፋ አደርጋለሁ ብለዋል ፑቲን። ሲኖቫክ የተባለ ቻይና የሚገኝ የባዮቴክ ኩባንያ በበኩሉ ኢንዶኔዥያ ውስጥ ወደ መጨረሻ ደረጃ የተጠጋ የኮቪድ-19 ክትባት መድኃኒት በሰዎች ላይ ሙከራ መጀመሩን ገልጿል። ኮሮናቫክ የሚል ስያሜ የተሰጠው የክትባት መድኃኒት አስተማማኝነትን ለመፈተን ሲባል 1620 የሚሆኑ በጎ ፈቃደኞች እንደሚሳተፉበት ተገልጿል። ሲኖቫክ ብራዚል ላይም ተመሳሳይ ሙከራ አካሂዷል። ብራዚል ከ3 ሚሊዮን በላይ የሚሆኑ በኮሮና ቫይረስ የተያዙ ሰዎች እንዳሏት ተረጋግጧል። 101,752 ሰዎች በቫይረሱ እንደሞቱባት ታውቋል። በኮሮና ቫይረስ በሽተኞችና በሙታኑ ብዛት ከዩናይትድ ስቴትስ ቀጥላ ብራዚል ከዓለም ሁለተኛዋ ናት። በዓለም ደረጃ ከ20 ሚሊዮን በላይ የሚሆኑ ሰዎችን ህመም ላይ የጣለውንና ከ736,000 በላይ የሚሆኑ ሰዎችን ህይወት ያጠፋውን ቫይረስ ለመከላከል መንግስታትና የባዮ ህክምና ኩባንያዎች እየተሯሯጡ መሆናቸው የሚታወቅ ነው። የሳይንስ ምሁራንና የስነ ምግባር ታዛቢዎች ክትባት ለመፍጠር የሚደረገው መሯሯጥ እንደሚያሳስባቸው እየተናገሩ ነው። ተገቢ ሙከራና አስፈላጊው ክትትል ሳይደረግበት ስለ ስኬት መናገሩ ጉዳት ሊያደርስ እንደሚችል እያሳሰቡ ነው። በሌላ በኩል ደግሞ የትራምፕ አስተዳደር አዲስ የኢሚግሬሽን ህግ ለማውጣት እያሰበ ነው። ወደ ውጭ ሀገራት የሄዱ የዩናይትድ ስቴትስ ዜጎችና ህጋዊ ፈቃድ ያላቸው ነዋሪዎች በቫይረሱ ከተያዙ ወደ ሀገሪቱ እንዳይገቡ የሚያግድ ህግ እንደሚሆን ተገልጿል። ስለዚህ ጉዳይ ትላንት በመጀመሪያ የዘገበው በኒውዮርክ ታይምስ ጋዜጣ የቀረበው ሀሳብ በዋነኛ ሊመለከት የሚችለው ከሜክሲኮ ጋር የሚያዋስነው ድንበር ሊሆን ይችላል ይላል። በርካታ የአሜሪካ ዜጎችና ህጋዊ ፈቃድ ያላቸው ነዋሪዎች ወደ ሜክሲኮና ከሜክሲኮ እንደሚመላለሱ ጋዜጣው ጠቅሷል። በዩናይትድ ስቴትስ በኮሮና ቫይረስ የተያዙ ሰዎች ብዛት ወደ 5.1 ሚሊዮን መጠጋቱ 163,465 ሰዎች ደግሞ ለህልፈት እንደተዳረጉ የጆንስ ሆፕኪንስ ዩኒቨርሲቲ አስታውቋል። ይህ አሃዝም ዩናይትድ ስቴትስን ከዓለም ቀዳሚ እንደሚያደርጋት ተዘግቧል። ዩናይትድ ስቴትስ ውስጥ በኮሮና ቫይረስ የሚያዙ ልጆች ቁጥር ባለፈው ወር እየበዛ እንደሄደ የአሜሪካ የልጆች ሕክምና አካዳሚና የልጆች ሕክምና ሆስፒታል ማህበር አስታውቋል። ካለፉት 2 ሳምንታት ወዲህ ወደ 100,000 የሚጠጉ ወጣቶች በቫይረሱ እንደተያዙ ታውቋል። ኮሮና ቫይረስ በልጆች ላይ ብዙም እንደማይበረታ ተገልጿል። ነገር ግን ተጋላጭ ለሚባሉት አረጋውያን ሊያስተላልፉ ይችላሉ። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። መልካም ምሽት።
አመሰግናለሁ አዳነች ለዜናው። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ነሐሴ 5 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በኢትዮጵያ ግሽበቱ ባለፈው ወር ከ22 ከመቶ በላይ አሻቅቧል።
ህብረተሰቡ ኮንሱም የሚያደርገውን መጠን በመቀነስ ከተቻለም ደግሞ ርካሽ የሆኑ አማራጮችን ሽንኩርት 40 ብር 50 ብር ሲገባ ከሽንኩርት የማያስፈልጋቸውን አይነት የምግብ አይነቶችን በመመገብ በመሳሰሉት ያው ከችግሩ ጋር አብሮ ለመኖር ይሞክራል።
የምጣኔ ሀብት ጉዳዮች ባለሙያው አቶ ብስራት ተሾመ ናቸው። በምሽቱ የንግድና ምጣኔ ሀብት ዝግጅታችን የሸማቹን አስተያየቶችና የመንግስትንም መረጃዎች ያካተተ ዝርዝር ዘገባ ይዘናል። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በወላይታ ዞን በተከሰተ ግጭት የአምስት ሰዎች ሕይወት ማለፉን ቁጥራቸውን ያልገለጹት ሌሎች ሰዎችም መጎዳታቸውን የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው አስታውቀዋል። የተፈጠረው ሁኔታ እንዳሳዘናቸው ለክልሉ መንግስት ቴሌቪዥን ጣቢያ በሰጡት መግለጫ ተናግረዋል። ፕሬዝዳንቱ የዞኑ ነዋሪዎች ትናንት ለቪኦኤ በሰጡት ቃል ከጸጥታ አስከባሪዎች ጋር በተፈጠረ ግጭት የተገደለው ሰው 10 እንደሆነ ተናግረው ነበር። ዮናታን ዘብዲዮስ ከሐዋሳ ተከታዩን ዘግቧል።
አገር ለማፍረስ ከመሰሩ አካላት ጋር ተመሳጥሯል የተባሉ የወላይታ ዞን አመራሮችን ጨምሮ 26 ግለሰቦች በቁጥጥር ስር መዋላቸውን ተከትሎ በወላይታ ዞን በተከሰተ ግጭት 5 ሰዎች መሞታቸውና ቁጥራቸውን በውል ያልገለጡት ሌሎች ሰዎችም መጎዳታቸውን የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው አስታውቀዋል።
አካል ጉዳት አጋጥሞናል። ወደ 5 የሚሆኑ ዜጎቻችን ህይወታቸው አጥቷል። ህይወታቸው ላጡ ወገኖቻችን የተሰማንን ጥልቅ ሐዘን በራሴና በክልሉ መንግስት ስም መግለጽ እወዳለሁ። እንደዚሁ ደግሞ የአካል ጉዳት የደረሰባቸውም ፈጣሪ ምሕረቱን እንዲሰጣቸው እመኛለሁ።
መንግስት የህዝቡን ጥያቄ በሰላማዊ መንገድና በህገ መንግስቱ መሰረት ለመመለስ በልዩ ትኩረት እየሰራ ባለበት በዚህ ወቅት የተፈጠረው ሁኔታ እንዳሳዘናቸውም ለክልሉ መንግስት ቴሌቪዥን ጣቢያ በሰጡት መግለጫ ገልጠዋል።
አሁን የለውጡ መንግስት እና አዲስ የተደራጀው ውህድ ፓርቲ የብልጽግና ፓርቲ ህዝቡ መደመጥ አለበት። የህዝብ ጥያቄዎች ለዘመናት የከረሙ ወደኋላ የቀሩ ጥያቄዎች፣ ህዝቡን ያስመረሩ ጉዳዮች መፈታት አለባቸው ብሎ ይዞ በሀገር ደረጃም ቅድሚያ ከተሰጣቸው ተግባራት አንዱ ሆኖ እየተሰራበት ያለ ጉዳይ እንደሆነ መላው ህዝባችን ይረዳዋል። የተለያዩ እንቅስቃሴዎች ተደርገዋል። በተለይ በዚህ አመት ይህን ጉዳይ ወደ አንድ ልባት ለማድረስ የፌዴራል መንግስትም የክልሉ መንግስትም ከፍተኛ ርብርብ እየተደረገ ነው። ፓርቲያችንም በዚህ ጉዳይ ላይ ሰፊ ጊዜ ወስዶ እየሰራበት ነው የሚገኘው። በቅርቡ ባደረግነው ውይይት የወላይታን ብሔር ጨምሮ መላው የክልላችን ህዝቦች የሚያነሷቸው የአደረጃጀት ጥያቄዎች ሰላማዊና ህጋዊ በሆነ መንገድ ህገ መንግስቱን በተከተለ መንገድ መፈታት አለበት ተብሎ ይህንን ስራ ለመቋጨት የሚያስችሉ ጠንካራ ስራዎች ተጀምረዋል።
በክልል የመደራጀት ጥያቄን በተመለከተ የተሳሳተ አካሄድ ተከትሏል የተባሉ የመንግስት አመራሮች መኖራቸውን ለማስተካከልም ተስማምተው ለተግባራዊነትም ቃል ገብተው እንደነበር፣ ነገር ግን እኒህ ታሰሩ የተባሉ አካላት ቃላቸውን በማፍረስ ያልተገባ ድርጊት ውስጥ በመግባታቸው በቁጥጥር ስር መሆናቸውን ተናግሯል።
የደረጃ ያለ አመራር ይህን የህዝቡን ጥያቄ ሰላማዊና ህጋዊ በሆነ መንገድ እንዲፈታ ከመንግስት ጋር ተባብሮ መስራት እንደሚገባው፣ በየደረጃ ያለ አመራር ተቀናይቶ መስራት እንደሚገባው፣ በተናጠል በሚደረጉ እንቅስቃሴዎችና መጓተቶች ምክንያት ብዙ ዋጋ እየከፈልን ስለሆነ ይሄ ነገር እንዲቆምና ፍትሐዊ የሆነ ምላሽ እንዲያገኝ የማድረግ ስራ እንዲሰራ ተግባብተን እስካሁን የሄድንበትንም የተሳሳተ መንገድ ለማረም ቃል ገብተን በየደረጃ ያለው አመራር ተግባብቶ ተገምግሞ ድክመቱን አይቶ ወደ ስራ የገባበት ሁኔታ ነው የነበረው። ከዚህ በተቃራኒ በወላይታ አካባቢ ያሉ ወላይታ ዞንን እንዲመሩ ኃላፊነት የወሰዱ ጥቂት ግለሰቦች አመራሮች በጋራ የተቀመጠውን ስምምነት በመጣስ ቀጫውን እንዲስት በማድረግ እንደገና ወደ ኃይል አማራጭ እንዲሄድ ህብረተሰቡን ወደ ተሳሳተ መንገድ እንዲሄድ ለማድረግ መንግስትና ፓርቲው በጋራ የተስማማንበትን አቅጣጫ በጣሰ መንገድ እንቅስቃሴ ሲያደርጉ እንደነበረ ታይቷል።
በዞኑ ዋና ከተማ ሶዶና በቦዲቲ ከተማ በጸጥታ ኃይልና በወጣቶች መካከል በተፈጠረ ግጭትም አላስፈላጊ ዋጋ ተከፍሏልም ብሏል። የወላይታ ህዝብ ጥያቄ ተገብና ህግ መንግስታዊ ሆኖ ሳለ የህዝቡን ጥያቄ ቀልብሶ ለሌላ ዓላማ ለማዋል የሚደረገውን ጥረት የወላይታ ህዝብ ተገንዝቦ ማስቆም አለበትም ብሏል አቶ ርስቱ ይርዳው።
ወደ ግጭት የሚያመሩና ከክልሉ መንግስት ጋራ ህጋዊ ስርዓቱ ባልጠበቀ መንገድ ዞኑ ከክልሉ ጋራ ነጥሎ ለመሄድ ራሳቸው አቋም ለማስተላለፍ የራሳቸው እርምጃ ለመውሰድ እንቅስቃሴ ሲያደርጉ ክትትልም እየተደረገ ስለነበረ በጸጥታ ኃይሎች እነዚህ አመራሮች ከዚህ ድርጊታቸው እንዲታቀቡ ሲጠየቁ ፈቃደኛ ባለመሆናቸው በቁጥጥር ስር እንዲውሉ ተደርጓል። ህገ መንግስታዊ ስርዓቱን በጣሰ መንገድ መሄድ እንደማይገባ ቢነገራቸውም በሌሎች አካላት ትናንትና ህዝቡ በተደጋጋሚ ለሚያነሳው ጥያቄ በኃይል አማራጭ እየወሰዱ የተለያየ እንግልት ሲፈጽሙ የነበሩ በለውጡ የተወገዱ ኃይሎች በሚሰጡት ትዕዛዝና ከነሱ ጋር ባለው ቅንጅት ምክንያት መንግስት የሚሰጠውን ፓርቲው የሚሰምጠውን አቅጣጫ ወደ ጎን በመተው ጸረ ለውጥ ኃይሎች ጋር ብረው ህዝባችንን ለማይሆን ሁኔታ እየዳረጉ ነው ያሉት
የዞኑ ነዋሪዎች ትላንት ለቪኦኤ በሰጡት ቃል ወጣቶች የታሰሩ መሪዎቻችን ይፈቱ በማለት ያሰሙትን ተቃውሞ ተከትሎ በጸጥታ ኃይልና በወጣቶች መካከል በተፈጠረ ግጭት በርካቶች መጎዳታቸውና 10 የሚደርሱ ሰዎች ደግሞ እንደተገደሉም ተናግሮ ነበር። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ተከታዩ ዘገባም ከዚሁ ከሰሞኑ ወላይታ ውስጥ ከታየው ሁኔታ ጋር ያቆየናል። በወላይታ ዞን ስለታሰሩ ባለስልጣናት የደቡብ ብሔር ብሔረሰቦችና ህዝቦች መንግስት ትናንት ማብራሪያ ሲሰጥ ከህወሓትና ከኦነግ ሽኔ ጋር በመተባበር ጥፋት እያሴሩ ነበር ማለቱን ተከትሎ የትግራይ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ምክትል ኃላፊ አቶ ሀዱሽ ካሱ መልስ ሰጥተዋል። ሙሉጌታ ጽባህ ነው ያነጋገራቸው፣ ቀጥሎ ይቀርባል።
የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲ በትናንትናው ዕለት ከህወሓትና ከኦነግ ሸኔ ጋር ተመሳጥረው ሀገር ለማፍረስ እየሰሩ ነው ያሏቸውን የወላይታ ዞን አመራሮችን ጨምሮ 26 ግለሰቦች በቁጥጥር ስር መዋላቸው ገልጸዋል። በዚህ ጉዳይ ትግራይ ክልል የሚያስተዳድረው ህወሓት ከአመራሮች ጋር ሀገር ለመበተን ሰርቷል የተባለው አስመልክቶ ለትግራይ ክልል የመንግስት ኮሚኒኬሽን ምክትል ቢሮ ኃላፊ አቶ ሀዱሽ ካሱ ምላሽ ጠይቄያለሁ።
ሀገር በመሸጥ በመካድ በማተራመስ ሌላ ነው። ህወሓት ግን ባለፈው 27 ዓመት ቢሆን ከኢህአዴግ ጋር ሆኖ አገር ሲያረጋጋ ሰላም እንዲሰፍን ያደረገ ልማት እንዲቀጥል ያደረገ የዲሞክራሲ ተቋማትም ቢሆን ከሞላ ጎደል እንዲቋቋም ያደረገ እንጂ አገራችን እንድትፈርስ ሀሳቡም ህልሙም የለውም አልነበረውም። ይህ አሁን ያነሳኸው ጥያቄ አሁን 4 ኪሎ መሽጎ ያለው አምባገነን ቡድን ወደ ስልጣን ከመጣበት ማግስት ጀምሮ ብሔር ተኮር ጥቃት በትግራይ ህዝብ ላይ ስላወጀ ያችኛውን እስከምጭ ለመውሰድ ስለሚፈልግ በአንድ አቅጣጫ ኩሽ ባለ ቁጥር ተጠያቂው ቲፒኤልኤፍና የትግራይ ህዝብ እንዲሁም መንግስት ነው የሚያደርገው። ይሄ ግን በአሁኑ ሰዓት የከሰረ ፖለቲካና አባባል እንጂ የሚሰራ አይደለም።
የህዝብ የራስን እድል በራስ የመወሰን መብት እንዲከበር እየታገልነን፣ በዚህ መሰረትም ምርጫ ለማካሄድም እየሰራን እንገኛለን በማለት አቶ ሀዱሽ ተናግሯል። የወላይታ ይሁን ሌሎች ብሔር ብሔረሰቦች መብትም እንዲከበር የምንደግፈው ሀሳብ ነው በማለትም ገልጸዋል።
በደቡብ ክልል እኮ ወላይታ ብቻ አይደለም እኮ አንስቶ ያለው የክልል ጥያቄ፣ 11 ዞኖች አሉ የክልል ጥያቄ ያነሱት። ይህኛው እየፈቱበት ያሉት በአስተዳደራዊ መዋቅር ሊፈቱ ነው እየፈለጉ ያሉት 4 ኪሎ ያሉት ስልጣን የያዙ አካላትና ከቲፒኤልኤፍ ጋር ምንም የሚያያዝ ነገር የለውም።
ከትግራይ ክልል በስተቀር በሌሎች የኢትዮጵያ አካባቢዎች የሰላም መደፍረስ አለ፣ ይህም የየአካባቢዎቹ አመራሮች በሚገባ ማስተዳደር አለመቻላቸው የሚያሳይ ነው በማለት ምላሽ ሰጥተዋል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።
ከዚሁ ርዕስ ጋር እንቆያለን። በሌላ በኩል ደግሞ ወላይታ ውስጥ በመንግስት ተፈጽመዋል ያሉትን የመብቶች ጥሰት የተቃወሙ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን ዛሬ ዋሽንግተን ዲሲ ውስጥ ሰልፍ አድርገዋል። ጽዮን ግርማ አስተባባሪዎቹን አነጋግራ ተከታዩን ይዛለች።
በዋሽንግተን ዲሲና አካባቢዋ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያ በኢትዮጵያ በወላይታ ዞን ውስጥ ፍትህ ተጓድሏል ሲሉ ዛሬ ዋሽንግተን ዲሲ በሚገኘው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ደጃፍ የተቃውሞ ሰልፍ አካሂደዋል። የሰልፉ አስተባባሪ ስለ ሰልፉ ዓላማ በስልክ ጠይቀናቸዋል። ራሳቸውን በማስተዋወቅ ይጀምራሉ።
እኔ ስሜ አሸናፊ አብርሃም ባባንቶ እባላለሁ። የወላይታ ዳያስፖራ አሶሲሽን ፕሬዚዳንት ነኝ። ዛሬ በዋሽንግተን ዲሲ ወላይታን ህዝብ ላይ እየደረሰ ያለውን በደል በማስመልከት የተቃውሞ ሰልፍ ካስተባበሩ ሰዎች አንዱ ነኝ። መሰረታዊ የወላይታ ህዝብ ጥያቄዎች ከዚህ በፊት ወላይታ ህዝብ በራሱ ምክር ቤት በክልል ለመደራጀት ጠይቆ ነበረ። ይህንን ጥያቄ ለረጅም ጊዜ መንግስት በተገቢው መንገዱን በሚያሳርፍ መልኩ መልስ ምላሽ መስጠት አልቻለም ነበረ። ያም የሆነው በክልል ምክር ቤት የተሰየሙ የወላይታ ተወላጆች ምላሽ በማናገኝበት ቦታ አንቀመጥም ብሎ ከዛ ሪዛይን በማድረጋቸው ለምን እነዛ ሰዎች ሪዛይን አደረጉ እንዲመለሱ አድርጉ ብሎ መንግስት ጠየቀ። እንዲመለሱ ማድረግ አንችልም ብሎ አመራሩ አሳወቀ። በዛ ምክንያት የዞኑ ውስጥ በአክቲቭ በስራ ላይ ያሉ አመራሮችን በህግ አግባብ ሳይነሱ መጥቶ ወታደሮች አፍኖ አግቶ ሰብአዊ ክብራቸውንና በሚመሯቸው ህዝቦች ፊት ካቴን አስገብቶ አሰቃይቶ ወደ እስር ስለወሰዱ ያን ተከትሎ ህዝቡ ለምን እንዲህ ይሆናል ብሎ በቁጣ ሲወጣ የወታደሩ ያለ ርኅራሄ የጨፈጨፈበት ሁኔታ አለ። በርካታ ሰዎች ሞተዋል። በርካታዎች ቆስለዋል። አሁንም በአደገኛ ሁኔታ ክፉኛ እየተሰቃዩ ያሉ ሰዎች አሉ። ስለዚህ በዛ ምክንያት መንግስት እየፈጸመ ያለው ግፍ እንዲቆም ለመጠየቅ እና ለዓለም አቀፉ ማህበረሰብ ለማሳወቅ ነው የወጣ ነው።
አቶ አሸናፊ፣ የወላይታ ዞን ክልል የመሆን ጥያቄ እንደ ሌሎቹ ክልል የመሆን ጥያቄ እንዳላቸው ዞኖች ሁሉ ወደ ፌዴሬሽን ምክር ቤት ተመርቶ የፌዴሬሽን ምክር ቤት እያየው እንደሆነ እና ፌዴሬሽን ምክር ቤት ደግሞ የሚሰጠው ውሳኔ እየተጠበቀ እንደሆነ ሲገልጹ ነበረ እና የፌዴሬሽን ምክር ቤትን ውሳኔ ለምንድን ነው ያልተጠበቀው? እናንተ በዚህ ላይ ያላችሁ አስተያየት ምንድን ነው?
የፌዴሬሽን ምክር ቤትን ውሳኔ እየተጠበቀ ነው የነበረው። ምንም የተፈጠረ የጸጥታም ሆነ ምንም አይነት ነውጥም ምንም አይነት የሰላም ማጥ መደፍረስም አላጋጠመም። ስለዚህ የወላይታን ሕዝብ ጥያቄ በመደበኛ ፕሮሲጀር ሊመለስ ስላልቻለ ክልሉ መስራት አልቻለም። የሕዝቡ ተወካዮች በክልል ላይ አንሳተፍም ብለው ወጥተዋል። ፌዴሬሽን ምክር ቤት እየተከታተልን ነው አሁንም ድረስ ማለት ነው። አሁን ይሄ ችግር የተፈጠረው የክልል ምክር ቤት አንሳተፍም ያሉ የወላይታ ተወካዮች ተመልሶ መግባት አለባቸው በሚል ሙፈሪያት ካሚል በራሷ የሰላም ሚኒስትር የብልጽግና ስራ አስፈጻሚ በእጅ ስልካቸው ሁሉ ደውላ እያንዳንዱ ሰው እንዲገባ ጠየቀች። አንገባም ብሎ ስለመለሱ የበቀል እርምጃ ነው በወላይታ ህዝብና በአመራሩ በሚያከብሯቸው መሪዎቹ ላይ እየተወሰደ ያለው።
ግን የወላይታ ዞን ክልል የመሆን ጥያቄ ከተነሳ በኋላና ለፌዴሬሽን ምክር ቤት ቀርቧል ከተባለ በኋላ ወላይታ ክልል ሆኗል ካሁን ጀምሮ የሚል ውሳኔና እንቅስቃሴ ነበረ። ይሄ መንግስት ባለበት አገር የፌዴሬሽን ጉዳይ ወደ ፌዴሬሽን ምክር ቤት በተመራበት አገር ላይ እንዲያለ እንቅስቃሴ መኖሩ ትክክል አይደለም፣ ህጋዊ አካሄድም አይደለም፣ የመንግስት ስርዓትን እያለ እንደሌለ መቁጠር ነው ብለው ሀሳብ የሚያነሱና የሚከራከሩ አሉ። በዚህ ጉዳይ ላይ ምን ይላሉ?
እሱ የተሳሳተ ግንዛቤ ነው። ምክንያቱም ህዝቡ ነው አመራሩን እኔን ትመራኛለህ ብሎ ያስቀመጠው። ህዝቡ ነው ግፊት እያደረገበት ያለው። ምን ላድርግ እያለ ነው አመራሩ ሲወያይ የነበረውም ያ ነው። ስለዚህ የት አደረሳችሁ ብሎ በየጊዜው ጫና ስለሚያደርስባቸው ይህን ጫና እንዴት እናድርግ በሚል ነው ይህንን ጫና የሚከታተል የህዝቡን ጥያቄ የሚከታተል ሴክሬታሪያት ነው ያቋቋመው እንጂ ከመንግስት አፈንግጦ የሰጠው መግለጫ የለም። የክልል መንግስት ግን ምክር ቤቱ ረግጠው አልፈልግም ብሎ ተወካዮቹ ከወጡ ጊዜ ጀምሮ የወላይታን ህዝብ ስለማይወክል ያንን መተው ዲሞክራሲያዊ መብት ነው። የፌዴራል መንግስት ላይ የተወከሉ የፓርላማ አባላት አልወጡም። የወላይታ ሰዎች የፌዴራል መንግስት ጋር ተነጋግረን አንሰራም አልተባልም። ፌዴሬሽን ምክር ቤት የገባውን ሰነድ ትተናል አልተባለ። ያንን እየጠበቅን ነው። የሴክሬታሪያት ነው የተቋቋመው እንጂ መንግስት ላይ ሌላ መንግስት አልተቋቋመም።
ስለዚህ አሁን እናንተ ዛሬ ባደረጋችሁት ሰልፍ የምትጠይቁት ጥያቄ ምንድን ነው?
ያለ ምንም ምክንያት አጥጋቢ ምክንያት የታሰሩት የህዝብ መሪዎች የእኛ መሪዎች እንዲፈቱ እንጠይቃለን። አንደኛ። ሁለተኛ በግፍ የተገደሉ ሰዎች መንግስት ለፈጸመው ጥፋት በይፋ ህዝቡን ይቅርታ መጠየቅ አለበት በይፋ። ሶስተኛ ያለ ምንም ምክንያት ለተገደሉ ንጹሃን ሀውልት ሊቆምላቸው መታሰቢያ ሊቆምላቸው ለሰማዕታቱ መታሰቢያ ሊቆምላቸው ይገባል እንላለን። በዋናነት የወላይታ ህዝብ ዲሞክራሲያዊ፣ ሰላማዊ፣ ህጋዊና ህገ መንግስታዊ መብቱ ይከበርና ጥያቄ ይመለስ፣ በክልል በአስቸኳይ ይደራጅ ነው የምንለው።
በጣም አመሰግናለሁ። የሰልፉ አስተባባሪ አቶ አሸናፊ አብርሃም ለሰጡ ማብራሪያ እግዜር ይስጥልን።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። ዮናታንን፣ ሙሉጌታንና ጽዮንን አመሰግናለሁ ለዘገባዎቹ። የትንታኔው መጽሔት ይቀጥላል። በደሴ ማረሚያ ቤት በተደረገ የኮቪድ-19 ምርመራ 10 የሕግ ታራሚዎች ለኮሮና ቫይረስ መጋለጣቸው ተረጋግጠዋል። የኦሮሞ ብሔረሰብ አስተዳደር ዞን የኮቪድ-19 ሕክምና አገልግሎት መስጠት መጀመሩንም አስታውቋል። በሁለቱም ዞኖች ውስጥ ይስተዋላል የሚባለው መዘናጋት ቫይረሱ በአሳሳቢ ደረጃ እንዲስፋፋ ምክንያት መሆኑ ተነግሯል። መስፍን አራጌ ተጨማሪ አለው።
የደሴ ከተማ ጤና መምሪያ ኃላፊ አብዱል ሐሚድ ይመርላ አሜሪካ ድምጽ ሬዲዮ እንደገለጹት ለቫይረሱ ተጋላጭ የሆኑ ተቋማት ላይ ምርመራ እየተደረገ ነው። ከነዚህም በከተማዋ የሚገኘው የደሴ ማረሚያ ቤት አንዱ እንደሆነ ጠቁመው ከቀናት በፊት በታራሚዎች ላይ በተደረገ ምርመራ 10 ሰዎች በቫይረሱ መያዛቸው ተረጋግጦ ወደ ቦሩ ሜዳ መጀመሪያ ደረጃ ሆስፒታል ለሕክምና ተልከዋል።
ከዚህ በፊት ነባር ታራሚዎች ሙሉ ምርመራ አድርገንላቸው ኮቪድ አልተገኘባቸውም። ከዚያ በኋላ ምንድነው ያደረግነው? አዲስ ታራሚ ሲገባ ሳይቀላቀል ነባሩ ታራሚ ጋር ለብቻ የሚቆይባቸው ክፍሎች የማረሚያ ቤት አስተዳደር እንዳዘጋጁ ከመቀላቀላቸው በፊት ምርመራ እንዲደረግላቸው የማድረግ ስራዎች ይሰራሉ እና ይህን እየሰራን በተለይ ከሐምሌ 20 በኋላ ባሉት ቀናቶች የገቡ እስረኞች ለብቻ ስለነበሩ ተመርምረው ነበር እና በዛ ሂደት ላይ 46 ታራሚዎች ተመርምረው ያው 10 የሚሆኑ ሰዎች ኮቪድ ተገኝቶባቸዋል ማለት ነው።
በቫይረሱ መያዛቸው የተረጋገጠው ታራሚዎች ከደሴ ከተማ፣ ከከላላ፣ ከኮምቦልቻ፣ ከአርጎባ እና ከቃሉ ወረዳዎች የመጡ መሆናቸውን ኃላፊው አስረድተዋል።
እነዚህ ሰዎች ማን ጋር ኮንታክት ነበራቸው የሚለውን ለማጥራት ሞክረናል። ያው ተለይተው እንዲቆዩ የማድረግ ስራ ምን አድርገናል።
በደሴ ከተማ ብቻ ከታራሚዎች ጋር ግንኙነት አላቸው ተብለው የተጠረጠሩ የ24 ሰዎች ናሙና ለምርመራ ተወስዷል። ውጤቱ ግን አለመድረሱን ነው ኃላፊው የጠቆሙት።
የማረሚያ ቤቱ ውስጥ ያሉ አገልግሎት የሚሰጡ ለሁሉም ታራሚ ስለሆነ የሚሰጡት ጨምሮ ውጤት በአጋጣሚ አሁን ገና አልደረሰንም እንጂ ናሙና ተወስዶላቸዋል።
በአሁኑ ሰዓት በቦሩ ሜዳ መጀመሪያ ደረጃ ሆስፒታል የኮቪድ ሕክምና የሚያገኙ 72 ሰዎች መኖራቸው ታውቋል። ይህ በእንዲህ እንዳለ የኦሮሞ ብሔረሰብ አስተዳደር ዞን የኮቪድ ሕክምና ለመስጠት የሚያስችለውን ቅድመ ዝግጅት አጠናቆ አገልግሎት መስጠት መጀመሩን የዞኑ ጤና መምሪያ ኃላፊ ካሊድ ሙስጠፋ ተናግረዋል።
ቦሩ ሜዳ ሆስፒታል ጋር በትስስር እንሰራ ነበር። በጋራ ከኛ ዞን እስካሁን የተገኙት ኬዞችን በብዛት ወደ ቦሩ ሜዳ ሆስፒታል ነው እናስገባው። በዚህ አሁን ላይ ኬዝ እየጨመረ ስለመጣ የቦሩ ሜዳም ስለሞላ፣ ሁለተኛ እኛም ቅድመ ዝግጅታችንን ስለጨረስን ነው ወደ ሕክምና ማዕከሉ ወደ ስራ የገባ ነው ማለት ነው።
ለሕክምና ጣቢያነት የተመረጠው ኬሚሴ ጤና ጣቢያ መደበኛ አገልግሎቱ እንዲቋረጥ ተደርጎ ከክልል ከወሎ ዩኒቨርሲቲ ከዞን መስተዳድርና ከሌሎች አጋዥ አካላት በተገኘ ድጋፍ ግብአቶች እንደተሟሉለት ኃላፊው አስረድተዋል። እስካሁን አንድ ሰው ብቻ ሕክምና እየተሰጠው እንደነበረ የጠቆሙት ኃላፊው 22 በቫይረሱ የተያያዙ ሰዎችን እንደሚቀበሉ አረጋግጠዋል። ኃላፊው በዞኑ በተለይ በባቲ ወረዳ ያለው የቫይረሱ ስርጭት አሳሳቢ መሆኑን ሳያወሱ አላለፉም።
በተለይ ባቲ ከድንበር ከጅቡቲ አፋር በኩል ድንበር ላይ ስለሆነ በተለይ በምስራቅ አፍሪካ ጅቡቲ አንዱ ተጋላጭ ነውና ከዛ ደግሞ ሰው በባህር አሁን ክረምትም ከመሆኑ ጋር በተያያዘ ሙቀትን ምን አስከትለው ወደ ኢትዮጵያ መምጣት እድሉ አለ። ስለዚህ ወደ አፋር ሲመጡ አፋርም አንዱ ሞቃታማ ኤሪያ ስለሆነ ወደ ሌሎች አካባቢ ስራቆ አማራ ወር ሌላ አካባቢ የሚመጣው ህብረተሰብ ክፍል በጣም ብዙ ነው። ስለዚህ ባቲን አቋርጦ ነው የሚሄደው ማለት ነው።
የሁለቱም ዞኖች ጤና መምሪያ ኃላፊዎች እንደሚያስረዱት በህብረተሰቡ ዘንድ ከፍተኛ መዘናጋት አለ። የቀድሞ ጥንቃቄው አሁን አብሮት አይደለም ባይ ናቸው።
መዘናጋት እጅግ በጣም አለ። ይህንን ለማስተካከል ግን እኛ አሁን በቅርብ እየሰራ ነው ያለ በከተማ ደረጃ ከተማ በቁ ፈቃደኛ ወጣቶችንና ጤና ጣቢያ ላይ ባለሙያዎችን በጋራ ትምህርት ለመስጠት በከተማ 18 ቡድን በዚህ ደረጃ ነጋይተን ቁልፍ መልእክቶ የተቀርጸው በመኪና በምናምን ብቻ ሳይሆን ዋና መስመር ላይ በተለይ ባለፈው ሳምንት ጀምረን ይህን ስራ እየሰራ ነው። ባዚሁ ጋር ተያይዞ የምርመራውንም ስራ በከፍተኛ ሁኔታ ትኩረት ሰጠን ክትትል እያደረግን በየቀኑ ከመቶ ያላነሱ ናሙናዎች እየመረመርን ነው።
በተለይ ና ተቋማት አካባቢ ላለው ከሰርግ ተስካር ማህበራዊ ሴቶች የሚባሉት እነዚህ አካባቢ ላይ በጣም ዞሮ ከሚመለከታቸው አካላትም ጋር ውይይት ጀምረናል።
በክልሉ የኮሮና ቫይረስ ስርጭት አሳሳቢ መሆኑን ተከትሎ የአፍና የአፍንጫ መሸፈኛ ጭንብል መልበስ ግዴታ ቢሆንም እንደ ባንክና ታክሲ አገልግሎት ላይ ካልሆነ በቀር አስገዳጁን መመሪያ ግድ ያላሉት በርካቶች ናቸው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን ለዘገባው። በምስራቅ ወለጋ ዞን ጊዳ አያናና በጊዳ አያና በሚገኙ ጥቂት ወረዳዎች ኮቪድ-19 በስፋት እየተዛመተ በመምጣቱ ለጥቂት ቀናት የህዝብ ማመላለሻ ተሽከርካሪዎች እንዲቆሙ ማድረጋቸውን የዞኑ አስተዳዳሪ ገልጸዋል። በነቀምቴ ወለጋ ዩኒቨርሲቲ ውስጥ ለኮሮና ቫይረስ ተጋልጠው የኮቪድ-19 ሕክምና ላይ ከነበሩ 159 ሰዎች መካከል 57ቱ ማገገማቸውን ሆስፒታሉ አስታውቋል። ናኮር መልካ ዝርዝሩን ይዟል።
በምስራቅ ወለጋ ዞን ኪረሙ ወረዳ ጊዳያናና ሌሎች አጎራባች ወረዳዎች ውስጥ የኮቪድ-19 ወረርሽኝ እየተዛመተ መምጣቱን ተከትሎ ባለፈው ሳምንት ለጥቂት ቀናት መንገድ ተዘግቶ እንደነበረ ነው ለደህንነቴ ስለመሰጋ ስሜ አይጠቀስ ያለ የኪረሙ ወረዳ ነዋሪ የተናገረው። ባለፈው ሳምንት መንገድ የተዘጋበት ሰሞንና የጤና ባለሙያዎችም በኮሮና የተያዙ ሰዎችን ይዘው ወደ ኮቪድ-19 የሕክምና ማዕከል የሄዱበት ጊዜ ቆሞ ነበር። አሁን ወደ ጊዳ አያናና ኪረሙ የሚመጣ የህዝብ ማመላለሻ መኪና የለም። ነዋሪው እንደሚለው ከሆነ በሰዎች ላይ ምንም አይነት ምልክት አለመታየቱና የኮሮና ቫይረስ የተገኘባቸው ግለሰቦች፣ ቤተሰቦችና ጓደኞች እንዲሁም ንክኪ ያላቸው ሰዎች ለብቻቸው ተለይተው አለመቀመጣቸው የኮሮና ቫይረስን የጉዳት መጠን ቀንሶ የማየት ሁኔታ ይስተዋላል ብሏል። የምስራቅ ወለጋ ዞን ዋና አስተዳዳሪና የዞኑ የኮቪድ-19 ወረርሽኝ መከላከል ግብረ ኃይል ሰብሳቢ አቶ አስመራ ይጃራ እንደሚሉት ከሆነ በዞኑ በተለይ በጊዳ አያና ወረዳ መስመር ያሉ ወረዳዎች ውስጥ የኮቪድ-19 ወረርሽኝ በብዛት መዛመቱን ተከትሎ ለጥቂት ቀናት የህዝብ ማመላለሻ ተሽከርካሪዎች እንዲቆሙ ተደርጓል ብለዋል። ይህ በሽታ እንደ ዞናችን በተለያዩ ወረዳዎች ታይቷል። በተለይ በጊዳ አያና፣ ሃሮ ሊሙና ሊሙ እንዲሁም ኪረም ወረዳዎች ውስጥ በኮቪድ-19 የተያዙ ሰዎች ቁጥር እየጨመረ ነው። እንደ ዞናችን ከ70 ሰዎች በላይ በኮሮና ቫይረስ ተይዘዋል። ከነዚህ መካከል የተጠቀሱት ወረዳዎች ቁጥር ደግሞ ከፍተኛ ነው። ከዚህም በመነሳት የተለያዩ አገልግሎቶችን ሙሉ በሙሉ በማቆም ሳይሆን ይህንን በሽታ ሊያዛምቱ ይችላሉ ተብለው የታሰቡ እንደ ህዝብ ማመላለሻ ተሽከርካሪዎች ከ3 ቀን እስከ 5 ቀናት እንቅስቃሴ እንዲያቆሙ ተደርጎ ነበር። በጊዳ አያና የሚገኘውም አውቶቡስ ተራ ለ5 ቀናት ተዘግቶ ነበር። አሁን ግን መደበኛ የትራንስፖርት እንቅስቃሴ ተጀምሯል። የኮቪድ-19 የተገኘባቸው ግለሰቦች፣ ቤተሰቦች፣ ጓደኞች እና ከነሱ ጋር ንክኪ ያላቸው ሰዎች ለብቻ ተለይተው አይቀመጡም በማለት ከነዋሪዎች መካከል ቅሬታ የተነሳበትንም አስመልክቶ ሲመልሱ እንዲህ ብለዋል። በኮቪድ-19 የተያዙ ሰዎች ነቀምቴ ውስጥ በሚገኘው የወለጋ ዩኒቨርሲቲ ሪፈራል ሆስፒታል ገብተው ሕክምና እንዲከታተሉ እያደረግን ነው። የተጠረጠሩ ሰዎችም በዩኒቨርሲቲው ገብተው እንዲሁ ለይቶ ማቆያ ውስጥ እንዲቆዩ የተደረገ ነው። ነገር ግን በሌላ ወረዳዎች ውስጥ ኮሮና ቫይረስ ከያዛቸው ሰዎች ጋር ቀጥታ ንክኪ ያላቸውን እንዲሁም የንክኪ ያላቸውን ሰዎች ለይቶ ማቆያ ውስጥ ለማስገባት የአቅም ጉዳይ ይገድበናል። ነገር ግን ቤታቸው ውስጥ ራሳቸውን አግልለው እንዲቆዩ እያደረግን እንገኛለን። ለዚህም ክትትል እናደርጋለን። አንዳንድ ሰዎች በሽታው የለም ብለው የሚያስቡትን በተመለከተ ይህ በሽታ በዓለም አቀፍ ደረጃ የዓለም ጤና ድርጅት እውቅና የሰጠውና ሰዎችም ራሳቸውን እንዲጠብቁ መልእክት እያስተላለፈ የሚገኝበት ነው። ከፖለቲካ ጉዳይ ጋርም ማያያዝ አያስፈልግም። ከዛ ይልቅ ሰዎች ከወረርሽኙ ራሳቸውን እንዲጠብቁ እመክራለሁ። የነቀምቴ ከተማ ነዋሪ የሆኑት አቶ ደሳለኝ እንዲሳሳ ከወራት ወዲህ በነቀምቴ ከተማ የኮሮና ቫይረስን አስቀድሞ መከላከልን በተመለከተ መዘናጋቶች ይስተዋላሉ ብሏል።
ባለሙያው፣ ፖሊሱ፣ የተለያዩ በዚህ ተጠያቂዎች ናቸው የሚባሉ ሁሉም እየተዘናጋ ይመስላል እና አንድ ሲጀምር በአንድ ሳምንት እስከ 2 ሳምንት በሚሆን በምስራቅ ወለጋ ዞን ውስጥ 100 የሚቆጠር በሽተኛ የተገኙ ነው። ምናልባት ይሄ መዘናጋት ነው በአንዴ ከፍ እንዲል ያደረገው። በጥቅሉ በሽታውን ከመከላከል አንጻር ሰዎቹ በጣም እየተዘናጉ ነው። እጅ መታጠብ ጋር፣ ፊት ጭንብል መጠቃቀም ጋር ክፍተት እንዳለ ነው የማየው እኔ። ያስተምራሉ ብለው ያገባቸዋል ብለው የሚጠበቁ አካላት እንደ መጀመሪያ አካባቢ ሲያደርጉ እንደነበረ እያደረጉ አይደለም፣ እያስተማሩ አይደለም። ለቅሶ ቦታ፣ ገበያ አካባቢ ሰዎች እንደ ድሮ በቃ ኖርማል ላይፋቸውን እየኖሩ ነው። በግዳጅ ሰዎች የፊት ጭንብል እያደረጉ ነው። አደረጉ ማለት ደግሞ በትክክል ጥንቃቄውን እያካሄዱ ነው ማለት ከብዳል። ምክንያቱም ፊታቸው ላይ የሚታየው የፊት ጭንብል በጣም የቆሸሽና ለማየት ራሱ የሚያስጠላ ሁኔታ ነው የሚታየው። እጅ መታጠቡ ላይ ትልቅ መዘናጋት አለ።
ዶክተር ድሪባ ገመቹ የወለጋ ዩኒቨርሲቲ ሪፈራል ሆስፒታል የኮቪድ-19 የሕክምና ክፍል አስተባባሪ ናቸው። የኮቪድ-19 በአሁኑ ወቅት በምስራቅ ወለጋ ዞን ጊዳያናን ጨምሮ በዛ አቅጣጫ የሚገኙ ወረዳዎች ውስጥ እና በነቀምቴ ከተማም ተስፋፍቷል ብለዋል። የዛሬውን ዕለታዊ የኮሮና ቫይረስ መግለጫ ጨምሮ 159 ሰዎች በወለጋ ዩኒቨርሲቲ ሪፈራል ሆስፒታል ገብተው እየታከሙ ነበር። ከነሱ መካከልም 57 ሰዎች አገግመዋል። በአሁኑ ጊዜ 102 ሰዎች በሆስፒታላችን ውስጥ ሕክምና እየተደረገላቸው ይገኛል። ከጊዳያናና በዛ አካባቢ በሚገኙ ወረዳዎች ከተያዙ 65 ሰዎች መካከል 25 ሰዎች አገግመው ወጥተዋል። በነቀምቴ ከተያዙ 75 ሰዎች መካከል ደግሞ 11 ሰዎች አገግመዋል። የተቀሩት ሰዎች ከጉቶ ጊዳና ከቤድል የመጡ ናቸው። የኮሮና ወረርሽኝ እየተዛመተ በመምጣቱ ህብረተሰቡ ከዚህ ቀደም እንደሚያደርገው ሁሉ እጁን በሳሙና በተደጋጋሚ በመታጠብ የአፍና አፍንጫ መሸፈኛ በማድረግ አካላዊ ርቀቱን በመጠበቅና አስገዳጅ ካልሆነ በስተቀር ከቤት ባለመውጣት እንዲሁም የሕክምና ባለሙያዎችና ጤና ሚኒስቴር የሚያወጡትን ምክር ተግባራዊ በማድረግ ከበሽታው ራስንና ቤተሰብን መጠበቅ ያስፈልጋል ብለዋል። የኢትዮጵያ ጤና ሚኒስቴር በሚያወጣው መግለጫ በኢትዮጵያ ባለፉት 5 ወራት 23,000 ሰዎች በላይ በኮሮና ቫይረስ ሲያዙ ከ400 ሰዎች በላይ ደግሞ ህይወታቸውን አጥተዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
አመሰግናለሁ ናኮር። ወደ ተከታዩ ዘገባ እንለፍ። ጠንካራ እርምጃ የወሰዱትና በአስቸጋሪ ሁኔታዎች ውስጥ ህዝባቸውን አግባብተው በማሳተፍ ማንቀሳቀስ የቻሉ መሪዎች የኮሮና ቫይረስን ስርጭት መግታት የሚቻላቸው መሆኑን የዓለም የጤና ድርጅት መሪዎች አሳውቀዋል። ሊሳ ሽላይን ከጄኔቫ ለአሜሪካ ድምፅ ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል።
በዓለም የኮሮና ቫይረስ ተጠቂዎች ቁጥር 20 ሚሊዮን እንዲሁም በቫይረሱ ህይወታቸውን ያጡ ሰዎች 750 ሺህ ሊደርስ እንደሚችል ይፋ በተደረገበት ባለፈው ሳምንት ውስጥ የዓለም ጤና ባለሙያዎች ሌላ አስከፊ ጊዜ ከፊት ለፊት የተደቀነ መሆኑን አስጠንቅቀዋል። ይሁን እንጂ ግን የዓለም ጤና ድርጅቱ ዳይሬክተር ዶክተር ቴድሮስ አድሃኖም በዚህ አስቸጋሪ ሁኔታም ውስጥ ቢሆን አረንጓዴ ሙከራ የሚሉት የተስፋ ጭላንጭል መኖሩን ይናገራሉ። በተለያዩ የዓለም ክፍሎች የሚገኙ አንዳንድ አገሮች ገና ከመነሻው የቫይረሱን ስርጭት መቆጣጠር ችለዋል ብለዋል ዶክተር ቴድሮስ። የዓለም ጤና ድርጅት ዳይሬክተሩ ዶክተር ቴድሮስ ኒውዚላንድን ለዓለም ምሳሌ መሆኗን አንስተዋል። የአገሪቱ ጠቅላይ ሚኒስትር ጃሲንዳ አርዳንድ ማህበረሰቡ ከቫይረሱ ነጻ የሆነበትን 100ኛ ቀን ይፋ ሲያደርግ ጥንቃቄ ማስፈለጉንም ሳይዘነጉ መሆኑን ጠቅሰዋል። ሩዋንዳም እንዲሁ ተመሳሳይ ጠንካራ አመራርና ዓለም አቀፍ የጤና ሽፋን ፖሊሲ እንዲሁም በጤና ባለሙያዎች ድጋፍ ጥሩ ግንኙነት ስርዓት ተቀናጅቶ መዘርጋቱ ለውጤት ያበቃት መሆኑንም ዳይሬክተሩ ተናግረዋል። ዶክተር ቴድሮስ በሽታውን ፈጥነው በመገንዘብ የንክኪ ግንኙነቶችን መረብ በመለየታቸውና ጥሩ የጤና እንክብካቤዎች በማድረግ ላይ ኢንቨስት ያደረጉ አገሮች የበሽታውን ስርጭት በመገደብ ጥሩ ውጤት ማምጣታቸውን ተናግረዋል።
አመሰግናለሁ ደረጀ። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል። እስከ ምሽቱ 4 ሰዓት የመጽሔቱ ክፍለ ጊዜ ተጠናቋል። ከዚህ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን amharic.voanews.com ነው። በማህበራዊ መገናኛዎች በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ ቪኦኤ አምሃሪክ ብላችሁ ተከተሉን። ዝግጅቶቻችንን ማዳመጥ፣ መመልከት፣ አስተያየቶቻችሁንም ማንሸራሸር ትችላላችሁ። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ ለመከታተል ያስችላችኋል። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። የዌብና የማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጅ ትዝታ በላቸው፣ እኔም አስተናጋጃችሁ ሶሎሞን አባተንን። ይቀጥላል ዝግጅታችን። ወደ ተከታዩ ዘገባ እንለፍ። በኦሮሞ ነጻነት ግንባር አመራር ውስጥ የተፈጠረው አለመግባባት በድርጅቱ ደንብና አሰራር መሰረት እስኪፈታ ሁሉም አካል ችግሩን ከመያባብሱ እንቅስቃሴዎች እንዲታቀቡ ሲል የግንባሩ የህግ ስነ ስርዓትና ቁጥጥር ኮሚቴ አሳስቧል። መሪዎቹ ከመደበኛ ስራዎቻቸው ውጪ መግለጫ እንዳይሰጡና ስብሰባዎችን እንዳያደርጉ የሚያግደው መመሪያ ተግባራዊ እንዲደረግ ጠይቋል። ሙክታር ጀማል ዝርዝራለሁ።
የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ለደህንነታቸው በሚል በቤታቸው እንዲቆዩ በተደረገበት ወቅት አዲስ አበባ በጉለሌ ጽህፈት ቤት በመከተላቸው አቶ አራርሶ ቢቂላ የተጠራው ስብሰባ ሊቀመንበሩ አቶ ዳውድን ያላማከረና ፈንቀላ ለማድረግ ተሞክሯል መባሉ ይታወሳል። ይህን ተከትሎ የድርጅቱ ስነ ስርዓትና ቁጥጥር ኮሚቴ የሁለቱንም ወገኖች ጉዳይ ለማየት ከመደበኛ ስራዎች ውጪ መግለጫ ከመስጠትና ስብሰባዎችን ከማድረግ ሁሉም እንዲቆጠቡ መወሰኑን አስታውቋል። ይህ በእንዲህ እንዳለ ከዚህ ቀደም ስሞታ የቀረበባቸው የድርጅቱ አመራሮች ምክትል ሊቀመንበሩ አቶ አራርሶ ቢቂላ፣ የድርጅቱ ህዝብ ግንኙነት ኃላፊ አቶ ቀጀላ መርዳሳና የድርጅቱ ቃል አቀባይ አቶ ቶሌራ አደባ በአዲስ አበባ ሄልተን ሆቴል የሰጡት መግለጫ የድርጅቱን ህገ ደንብ የጣሰ ነው የሚል ቅሬታ ፈጥሯል። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ስለ መግለጫው ምንም እንደማያውቁና አለመጋበዛቸውንም ለቪኦኤ ገልጸዋል።
እኔ ከጁላይ 30/2020 ጀምሮ መውጣት ትችላለህ፣ ጥንቃቄ እያደረግ ከብዬ ወጥቼ መግባትና ሰውም እኔ ጋር መምጣት አልተከለከለም፣ እወጣለሁ። መሄድ እችል ነበር ብጠራ። ህግና ቁጥጥር ኮሚቴ ይጠራል። የስብሰባ ጉዳይ የኢትዮጵያ ፖለቲካ ተሞክሮ ብዙ ነው። የገዢው ፓርቲ አርጊ የሚለውን ድርጅት ያጠቃል፣ መላልሶ መላልሶ። ይሄ ኦሮሞ ናሽናል ኮንግረስ ዶክተር መረራ የመሰረቱት ድርጅት ከዚህ በፊት እንደዚሁ ጥቃት ደርሶበት ድርጅቱ ቸውን ተቀምጦ ሌላ ስም ነው ያወጡት። እንደገና በግንጅት ጊዜ የነበረውን ሁሉ ሰው ያስታውሰዋል። የኦሮሞ ነጻነት ግንባር ደግሞ የገዢው ፓርቲ ታርጌት ውስጥ ነው ያለው። የኦሮሞ ህዝብ እና መላው የኢትዮጵያ ህዝብ የሚያውቀው ነው። ስለዚህ የሆነ ነገር ሊመጣ እንደሚችል ማሰብ ይቻላል።
የትላንትናውን የሄልተን ሆቴል ስብሰባ የመራው ቡድን በበኩሉ በድርጅቱ ወቅታዊና ፖለቲካዊ ጉዳዮች ላይ መግለጫ የሰጠ ሲሆን ድርጅቱን የማጥራት ስራ እንደሚሰራ ገልጿል። እነማንን እንዴት እንደሚያጠሩ ያብራሩት ነገር ግን የለም። ከዚህ ቀደም በጉለሌ ጽህፈት ቤት የተሰጠው የድርጅቱን አመራሮች አለማግባባቱን ተከትሎ የኦሮሞ ነጻነት ግንባር የህግ ስነ ስርዓትና ቁጥጥር ኮሚቴ ያስቀመጠው ውሳኔ የአሁኑ መግለጫ አይቃረንም ወይ ተብለው ለቀረበላቸው ጥያቄ መልስ የሰጡት የድርጅቱ የህዝብ ግንኙነት ኃላፊ አቶ ቀጀላ መርዳሳ ተከታዩም ብለዋል።
ኮሬዚ ራብቶኖራ ሁጂን ሁጅትና ዳባ ልኤ ወገነ ደብልስማ ኦሮሞ ጅራ ዳቡ እንደንደው እና ቦጂ
የህግና ቁጥጥር ኮሚቴ ስራ አትስሩ አቁሙ ብሎ የኦነግን አመራር ከስራ ማቆም አይችልም። ስራ አናቆምም፣ ስብሰባም አናቆምም፣ ይቀጥላል። የቀን ተቀን ስራ መግለጫ መስጠትም እንቀጥላለን። የህግና ቁጥጥር ኮሚቴው የሚለው ግጭቱን የሚያባብሱና ችግርን የሚፈጥሩ ስራ ከመፈጸም ታቀቡ ነው ያለው እንጂ የድርጅቱን ስራ ተውትና እጃችሁን አጣጥፋችሁ ተቀመጡ ማለት አይችልም ነው ያሉት አቶ ቀጀላ። የተፈጠረውን አለመግባባት ለመፍታት እየሰራ መሆኑን የገለጸው የኦሮሞ ነጻነት ግንባር የህግ ስነ ስርዓትና ቁጥጥር ኮሚቴ አለመግባባቶችን በመመርመር እንደሚያሳውቅ ገልጿል። ጉዳዩን እስከ ጠቅላይ ጉባኤ የሚያቀርብበት አካሄድ መኖሩንም የኮሚቴው ሰብሳቢ አቶ አለማየሁ ዲሮ ተናግረዋል።
እኛ ከዚህ በፊት ይህንን ጥናት ከመጀመራችን በፊት ሁለት መግለጫዎችን አውጥተናል እንደ ኮሚቴ። ከዛም በኋላ ደግሞ ከሚመለከታቸው አመራር ጋር ተገናኝተንም ምክክር አድርገንበታል። ይሄን ጉዳይ በተመለከተ የተፈጠረው አስተሳሰብ ምንም አይነት መግለጫ እንደማይሰጥ ነው እና ምርመራ አልቆ ውጤቱን እስከሚገልጽ ድረስ ነገሮችን ማለዘብ ያስፈልጋል በሚል ሁሉም ሰው መካከል የተፈጠረ አንደርስታንዲንግ ይመስለኛል። ትላንት የተደረገው ነገር በእኛ ግምት ባይደረግ መልካም ነው የሚል ሀሳብ አለን። ከዚሁ ሀሳብ በመነሳት ማለት ነው።
ምናልባት መሰል ጉዳዮች ቀጥለው ቢሄዱ ከሁለቱም ወገን ምንድን ነው የዚህ የስርዓትና ቁጥጥር ኮሚቴው ስልጣንና እርምጃ የሚሆነው?
የችግሩን መንስኤ በሚገባ ማወቅ ነው። አንደኛው ጉዳይ ይህን ነው፣ አጣርቶ ይፋ ማድረግ ነው። ሁለተኛው ደግሞ ለዚህ ችግር መፍትሄ የሚሆኑ የውሳኔ ሀሳቦችን ማስቀመጥ ነው። የውሳኔ ሀሳባችንን ለሁለት አካላት ነው የምናቀርበው። ለኦነግ ብሔራዊ ምክር ቤት ወይም ማዕከላዊ ኮሚቴ አባል ነው የምናቀርበው። እነሱ ተነጋግረውበት ሀሳቡን አዳብረው ቀንሰው ምን ብለው እንደሚመቻቸው የሚወስኑበት ይሆናል። ያው ህገ ደንብ አላቸው፣ በዛ መሰረት የሚገኝ ነው። እኛ ደግሞ ተጠሪነታችን ለጠቅላላ ጉባኤ ስለሆነ በጠቅላላ ጉባኤ ላይም በሪፖርታችን መልክ የምናቀርበው ነገር የሚሆነው ጠቅላላ ጉባኤ የመጨረሻውን ውሳኔ የሚሰጥበት ነው የሚሆነው።
ችግሮቹ በውይይት እንዲፈቱ የጠየቁት የኦሮሞ ነጻነት ግንባር ፋይናንስ ኃላፊ አቶ በቴ ኡርጌሳ በበኩላቸው መግለጫውን የሰጠው ቡድን ለክፍላቸው በማሳወቅ ወጪ እንዲሸፈንላቸው መጠየቅ የነበረበት መሆኑን ይናገራሉ። ይህ ሆኖ ሳለ ወጪም ከጽፈት ቤታቸው እንዳልወጣና በሄልተን ሆቴል የተሰጠው መግለጫ ወጪው በማን እንደተሸፈነ የማያውቁ መሆኑንም ገልጸዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
አመሰግናለሁ ሙክታር። ወደ ተከታዩ ዘገባ እንለፍ። በጎርፍ አደጋ ለተጎዳው አፋር ክልል የሶማሌ ክልላዊ መንግስት ልዩ ልዩ ድጋፎችን አድርጓል። የአፋር ክልል በጎርፍ መጥለቅለቁ ወደ 67 ነዋሪዎች እንደተፈናቀሉበት አስታውቆ ነበር። ዝርዝሩን አዲስ ቸኮል ይዟል።
ከ67000 በላይ ሰዎች በጎርፍ ምክንያት እንደተፈናቀሉበትና የ10000 እንስሳት ሞትን ጨምሮ በርካታ ኢኮኖሚያዊ ጉዳት እንደደረሰበት ላስታወቀው የአፋር ክልል መንግስት የሶማሌ ክልል መንግስት ድጋፍ አድርጓል። ከሌሎች ክልሎች ቀድሞ ለአፋር ክልል ድጋፍ ያበረከተው የሶማሌ ክልል መንግስት ስለ ድጋፉ አይነት የክልሉ ምክትል ኮሙኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሂቦ አህመድ እንዲህ ይላሉ።
ለዛም ለተወገዱት ወገን ለመድረስ የቻልነውን ያቅማችንን ያህል የላክናቸው ምግብ ነክና ምግብ ነክ ያልሆኑ ቁሳቁሶች አሉ። እንደዛውም የህክምና ባለሙያዎችና መድኃኒቶችም ተልከዋል። የምግብ አይነቶቹ ሩዝ አለ፣ ዘይት፣ የፍርኖ ዱቄት አለ፣ ቀለያ ፕላስቲክ ወይንም ሸራ የሚባለው፣ ብርድ ልብሶች፣ ይህን የመሳሰሉና መድኃኒት፣ እንደዛውም 3 ዶክተሮችና 2 ነርሶች ለእገዛው ሄደዋል ለተጎዱት ወገን ለመድረስ።
ድጋፉ የህዝብ ለህዝብ ግንኙነቱን ያጠናክራል ብለው እንደሚያምኑ ወይዘሮ ሂቦ ይገልጻሉ። የአፋርና ሶማሌ ክልሎች እስከ ቅርብ ጊዜ ድረስ ድንበር አካባቢ በሚፈጠሩ ግጭቶች በተደጋጋሚ ስማቸው ይነሳ የነበረ ሲሆን ይህ ግን የጥፋት ተልዕኮ ያላቸው አካላት የሚፈጥሩት ነበር ብለዋል ወይዘሮ ሂቦ። የጎርፍ አደጋ ከመከሰቱ በፊት ጀምሮ ሁለቱ ክልሎች በመሀላቸው ያሉ እንቅፋቶችን በመንቀስ ወደ ትብብርና አንድነት ለመምጣት የተጀመረ ሂደት መኖሩንም ወይዘሮ ሂቦ አስታውቀዋል።
እንደሚታወቀው አፋርና ሶማሌ ለረጅም ጊዜ አብሮ የኖረ ህዝብ ነው። ለወደፊትም አብሮ የሚኖርና አሁንም አብሮ እየኖረ ያለ ነው። ለፖለቲካ ፍጆታ ተብሎ የተቀሰቀሰ ግጭት ነበረ። ሆን ተብሎ ግራው ተደርጎ ወይንም ተስሎ የተሰራ ስራ ነው ብዬ ነው የማስበው። እኔ እንግዲህ ሰዎቹ ከመሀል ከወጡ ህዝቡም የማይስማማበት ምንም ምክንያት የለም። አሁን በሁለቱም መንግስት በኩል በእኛ በሶማሌ ክልልም በአፋርም እየተሰራ ያለ ስራ አለ። ህዝብ ለህዝብ ግንኙነት እየተጠናከረ ነው። በአፋር በኩል የታሰሩ የሶማሌ ወገኖች ተለቀዋል፣ ወደ ሶማሌ ገብተዋል። እንደዚሁም የተለያዩ የህዝብ ለህዝብ ግንኙነት እየተሰራ ነው ያለው።
የአፋር ክልል የአደጋ መከላከልና ዝግጁነት ቢሮ ኃላፊ አቶ መሀመድ ሁሴንም ድጋፉን በዛሬው ዕለት መረከባቸውን አስታውቀዋል።
ከፌዴራል የተለያዩ ድጋፎችን የጠየቀበት ሁኔታ አለ። ከዚህ በተጨማሪ ደግሞ ያው ሌሎች ወንድም ህዝቦችና አጎራባች ክልሎች የራሳቸው ውሳኔ በመወሰን ያው እርዳታ ማቅረብ ጀምረዋል። ከዚህ በቀዳሚነት ማንሳት የሚቻለው ያው የሶማሊ ብሔራዊ ክልላዊ መንግስት እና የሶማሊ ህዝብ የደረሰው አደጋ ከአፋር ህዝብ ጎን መቆም አለብን በሚል በአጠቃላይ የምግብ እና ምግብ ነክ ያልሆኑ ቁሳቁሶች እንዲሁም የመድኃኒት የተወሰነ መድኃኒት ህክሞችና ተጨማሪ ደግሞ ድጋፍ ሊሰጡ የሚችሉ የህክምና ባለሙያዎች የያዘ ቡድን ወደ አፋር ክልል ልከዋል። በአጠቃላይ ዛሬ እኔ ክልሉን ወክዬ ያው የሶማሌ ብሔራዊ ክልላዊ መንግስት የላከውን እርዳታ ተቀብያለሁኝ።
ድጋፉ የሁለቱን ህዝቦች ወንድማማችነት የሚያጠናክር ነው ብለዋል አቶ መሀመድ።
ላለፉት ጊዜያቶች በተለይ 30-40 ዓመታት ታሪክ ያለው በተለይ በአፋር ማህበረሰብና በኢሳ የሶማሌ ጎሳ ማህበረሰቦች መካከል ያው አልፎ አልፎውም ተደጋጋሚ አንዳንድን ደግሞ ጠንከር ብሎ በጣም ግጭቶች ይከሰታሉ። ነገር ግን ይህንን ገጽታ ብቻ አይደለም በእነዚህ በሁለት ህዝቦች መካከል ያለው፣ ከዚህ ባሻገር ማሱን አስፍቶ አሻግሮ ማየትም ተገቢ ስለሆነ አንደኛ ይህንን እርዳታ የሶማሊና የአፋር ህዝብ ያላቸውን ግንኙነት ያሻሽላል። ከዚህ አልፎ ደግሞ በሁለት ወንድም ህዝቦች መካከል ያለውን ማህበራዊ ፖለቲካዊና ኢኮኖሚያዊ ግንኙነት ያሻሽላል።
የሶማሌና አፋር ክልሎች በተለይ ላለፉት 2 ዓመታት ወደ ተደጋጋሚ ግጭቶች ገብተው የነበረ ሲሆን በአሁኑ ሰዓት ግን ወደ ዘላቂ ሰላም የሚያሸጋግራቸውን ትብብር መፍጠራቸውን የሶማሌ ክልል መንግስት አስታውቋል። ባለፉት 2 ዓመታት በሁለቱ ክልሎች ተይዘው የነበሩ እስረኞች ሁሉም ተለቀው ወደ የቤተሰቦቻቸው መቀላቀላቸውንም የደረሰን ዘገባ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ። ንግድና ምጣኔ ሀብት ተከታዩ ዝግጅት ነው። በኢትዮጵያ ሐምሌ ውስጥ የዋጋ ግሽበት ወደ 22.3 በመቶ ማሻቀቡን የሀገሪቱ ማዕከላዊ ስታቲስቲክስ ኤጀንሲ ባወጣው መረጃ አሳውቋል። ላለፉት 3 ተከታታይ ወራትም በሀገሪቱ የዋጋ ግሽበት እየጨመረ መሄዱን የማዕከሉ መረጃ ያሳያል። ለግሽበቱ ማሻቀብ ዋና ምክንያት ወደ 23.7 ከመቶ የወጣው የምግብ ሸቀጦች ዋጋ እንደሆነ ተገልጿል። እየበረታ የሄደው የዋጋ ጭማሪ በህብረተሰቡ የዕለት ተዕለት ኑሮ ላይ ከፍተኛ ጫና እያሳደረ መሆኑንም ነዋሪዎችና የምጣኔ ሀብት ባለሙያዎች እየተናገሩ ነው። በምግብ ላይ የሚስተዋለው የዋጋ ጭማሪ በምርት ማነስ የተፈጠረ አይደለም ያለው የኢትዮጵያ የግብርና ሚኒስቴር የገበያው ሰንሰለት ስርዓት አለመኖር ያመጣው ህገ ወጥነት እንደሆነ አመልክቷል። ስምኝሽ የቆየ ተጨማሪ አላት።
በኢትዮጵያ ከጊዜ ወደ ጊዜ ያሻቀበ ያለው የዋጋ ንረት በተለይ በዝቅተኛ ገቢ የሚተዳደሩትን የሀገሪቱን ዜጎች ብርቱ ፈተና ውስጥ ከቷቸዋል። በተለይ ባለፉት 3 ወራት ውስጥ የህል የጥራጥሬና የአትክልት ዋጋ በከፍተኛ ሁኔታ እየጨመረ መሄድ በህብረተሰቡ ኑሮ ላይ ከፍተኛ ጫና እያሳደረ ነው። ይህ የዋጋ ንረት ቀጥተኛ ተጽዕኖ ካደረሰባቸው ነዋሪዎች መሃል ወይዘሮ ምጥን ፍስሐና ቤተሰቦቻቸው ይገኙበታል። በአዲስ አበባ አዲሱ ገበያ አካባቢ ነዋሪ የሆኑት ወይዘሮ ምጥን ትራንስፖርት ባለስልጣን ተቀጥረው በሚያገኙት ገንዘብ ራሳቸውን ጨምሮ ከስድስት በላይ የሆኑ የቤተሰባቸውን አባላት ለማስተዳደር መቸገራቸውን ይገልጻሉ።
በጣም ከባድ ነው። ዘይት ውድ ነው። የምግብ አቅርቦቶች ዋና ዋናዎቹ እና ከሽንኩርት አቅም 40 ብር ሲጫፍና የሚገዛው ከጤፍ አቅም 45 ብር አራት ሸምሱ ሲጫፍ ነው። ከስኳር አቅም በቀበሌ ካገኘሽ ካላገኘሽ 40 ብር ሲጫፍ ነው። የቀበሌው ክፍፍል በበቂ አታገኝም፣ በወቅቱም አይመጣም። ከዱቄት ማንጻት 8 ብር ከስንሳ ነበረ። ያ አሁን ልናገኘው አልቻል። ከፋሲካ ጀምሮ እሱ ዱቄት ሊመጣም አልቻለም። ስለዚህ ከነጋዴ መስላ 2 ብር ሂሳብ ነው የምንገዛው እና ኢትዮጵያ ጥቁ መኖር በጣም አስቸጋሪ ስለሆነ በጣም ከብዶናል።
በኢትዮጵያ እየታየ ላለው የዋጋ ግሽበት ዋና ምክንያት ሆኖ የሚጠቀሰው የምግብ ነክ ሸቀጦች በተለይ የእህል ዋጋ መናር ነው። በማዕከላዊ ስታቲስቲክስ ኤጀንሲ መረጃ መሰረት የምግብ ዋጋ ግሽበት 23.7 በመቶ የደረሰ ሲሆን ካለፈው ዓመት ጋር ሲነጻጸር በ24.9 በመቶ ጭማሪ አሳይቷል። በጉዳዩ ላይ ያነጋገርናቸው የኢኮኖሚ ባለሙያ አቶ ብስራት ተሾመ ለዋጋ ጭማሪ ምክንያት ከሆኑት ነገሮች አንዱ የምርት አቅርቦት ሰንሰለት ውስጥ ያሉ መሰረት አልባ ግምታዊ ምልከታዎች ወይም ስፔኩሌሽን መሆናቸውን ያስረዳሉ።
ኢትዮጵያ ውስጥ ያለው የአቅርቦት ሰንሰለቱ በጣም ከፍታና ዝቅታ ያለው ነው። መሀከል ላይ የተለያዩ ደላሎች ይገቡበታል። በጣም ብዙ ግምታዊ ምልከታዎችን የሚያሳዩ ስፔኩሌተርስ የሚባሉት ከአዲስ አበባ ከተማ ላይ ያለው ህብረተሰብ አሁን እንደዚህ ሆኗል እና ዋጋውን እንጨምር እንቀንስ እንደዚህ እየተባለ በደላሎች የሚመራ የአቅርቦት ሰንሰለት ስለሆነ ያለው ከተማ ላይ ያለው ህብረተሰብ ይሄ ነው የተባለ ገቢ ሳይጨምርለት የሚመጣ የዋጋ ግሽበት ሊኖር ይችላል ተብሎ ይገመታል።
በሀገሪቱ ውስጥ በአሁኑ ወቅት የእህል ምርት አቅርቦት ችግር እንደሌለ የሚያስረዳው የግብርና ሚኒስቴር በበኩሉ ባለንበት የምርት ዘመን ከታቀደው 1.9 ሚሊየን ሄክታር በላይ 2.1 ሄክታር ዘር ተዘርቶ ምርት መሰብሰቡን ይገልጻል። በሚኒስቴር መስሪያ ቤቱ የሰብል ልማት ዳይሬክተር የሆኑት አቶ ኢሳያስ መና ለአሜሪካ ድምጽ ሲያስረዱ የአቅርቦት ችግሩ የሚፈጠረው ስግብግብ ብለው የሚጠሯቸው ነጋዴዎች ጋር ነው ይላሉ።
ይህ ዋናው የስግብግብ ነጋዴ ስራ ነው። አሁን ለምሳሌ ኮቪድ ገና እንደገባ ብዙ ሰዎች ብዙ እቃ ማስወደድ ጀምረው ነበረ። እንኳን ለሚመረት እህል ከገጠር ከሚመጣውን ቀርቶ ገበያው ከተማ ውስጥ ያለው ነው አቅርቦቶች ራሳቸው ሰዎች በእያንዳንድ በሚከሰት ችግር ላይ መክበር ይፈልጋሉ። ምህራችን አምና በጣም የተሳካ ምህር ነው። 335 ሚሊዮን ኩንታል ምርት ነው የተመረተው እና ያ ምህር ወደ ገደል አልገባም። ስለዚህ ያ ምርት አለ ገበሬው ጋር። የዋጋ ግሽበትን ማርገብ የምንችለው ብዙ የህግ ስራዎች መሰራት አለባቸው። ሰዎችን በማባበል በምናምን ሳይሆን ጥፋተኛውን በመቅጣት ትሬን እያደረግን ማውጣት አለብን። ከዛ በኋላ ነው ህዝቡ ነገር ብለሰ የሚስተካከለው።
አሁን ባለው ነባራዊ ሁኔታ ግን ወይዘሮ ምጥንና ቤተሰቦቻቸው ቀድመው ይመገቧቸው የነበሩ የምግብ አይነቶችን እንዲቀንሱ ወይም ከነጭራሹ መመገብ እንዲያቆሙ እያስገደዳቸው ነው። ከምግብ ዋጋ በተጨማሪም የትራንስፖርት የመብራት የውሃና የመሳሰሉት ዋጋዎች ንረት እጅግ እንዳማረራቸው ወይዘሮ ምጥን ያስረዳሉ።
ስጋ በፍጹም አታስብም። ምስርም ለምሳሌ አሁን ምስር በዋናነት የሚጠቀመው ጉዳይ ነበር፣ ግን እሱም በ90 ብር ሂሳብ ሆኗል። በጣም ከባድ ነው። ከሽሮ አቅም ቀበሌ ካቀረበለሽ በ50 ብር ታገኛለሽ። ከነጋዴ ግን 90 ብር ገፍቸሽ በጣም ከባድ ነው። መብራት ጆታ ለምሳሌ 300 እና 400 ከፍለው አሁን 1000 ብር ነው ምንከፍለው። አንድ እሱ እንደሱ አይነት ነገሮች ጫናዎች በጣም ከባድ ናቸው እና ቅንጦት ምግቦችን አናስባቸውም። ዶሮ ምናምን አይነት ነገሮችን አናስባቸውም። ምስሩና ሽሮን ካገኘን ትልቅ ነገር።
ሀገር ውስጥ ከሚታየው የእህልና ሌሎች የምግብ ውጤቶች ዋጋ መናር በተጨማሪ መንግስት በተደጋጋሚ የብር ምንዛሬ ተመን እንዲቀንስ ማድረጉ ከውጭ ለሚመጡ የፍጆታ ምርቶች ዋጋ መጨመርና ለዋጋ ግሽበቱ ትልቅ አስተዋጽኦ እያደረገ ነው። አቶ ብስራት ይህ በተለይ በሸማቹ ህብረተሰብ ላይ ተጨማሪ ተጽዕኖ ያደርሳል ይላሉ።
የመንግስት ላለፈው 7-6 ወር ወይ ደግሞ እንደዛ አካባቢ በሚሆን ጊዜ ውስጥ ፎሬን ኤክስቼንጅ ሬታችንን በሚታይ ሁኔታ ዲፕሪሺየት እያደረጉት ነው። ይሄ ማለት 30 ብር ወይ እንደዚህ በ1 ዶላር በ30 ብር አካባቢ በ28 ብር ከነበረበት ተነስቶ አሁን ወደ 37 ብር አካባቢ ድረስ ለመድረስ በአንድ ጊዜ ከ20% በላይ ጭማሪ እያሳየን ያለው። ስለዚህ ይሄ ማለት ከውጭ የሚገቡን እቃዎች የምግብም ሆነ ነንፉድ አይተምስ በአንድ ጊዜ ሌላውን መሀከል ላይ ያለውን አትራፊውን ትተን እንኳን በ20% ቀጥታ ከውጭ ሀገር ወደ ኢትዮጵያ የሚገቡ ነገሮች እንዲጨምሩ ተደርገዋል ማለት ነው።
ልክ እንደ ወይዘሮ ምጥን የኑሮ ውድነት ከአቅማቸው በላይ የሆነባቸው የህብረተሰብ ክፍሎች በብዛት እንደሚታዩ የሚያስረዱት አቶ ብስራት በዚህ ከቀጠለ ህብረተሰቡን ተስፋ ወደ መቁረጥ እንዳይገፋውም ስጋታቸውን ያጋራሉ።
ህብረተሰቡ ኮንሱም የሚያደርገውን መጠን በመቀነስ ከተቻለም ደግሞ ርካሽ የሆኑ አማራጮችን ሽንኩርት 40 ብር 50 ብር ሲገባ ከሽንኩርት የማያስፈልጋቸውን አይነት የምግብ አይነቶችን በመመገብ በመሳሰሉት ያው ከችግሩ ጋር አብሮ ለመኖር ይሞክራል። ለምሳሌ ጤፍ በጣም በከፍተኛ ሁኔታ በመጨመሩ ምክንያት ሰው የጤፍ እንጀራን ከመመገብ ይልቅ ጤፍን ከሌሎች የእህል አይነቶች ጋር ደባልቆ እንጀራ በመስራት ዳቦ በብዛት በመጠቀም እንደውም አንዳንዴ ይገርምሻል፣ አዲስ አበባ ውስጥ ዞር ዞር ብቲ የዳቦ ቤቶች ላይ ረዣዥም ሰልፎች ታያለሽ። ይሄ እየሆነ ያለው ዳቦ ደረቁንም በልት ሆነም ብሎ ካለው ሁኔታ ጋር ተስማምቶ ለመኖር የሚደረጉ ብዙ ጥረቶች አሉ። ግን ኢን ዘ ሎንግ ረን በዚህ አይነት ሁኔታ ሰው መቀጠሉ ከባድ ሊሆን ይችላል። ቀደም ስናወራቸው የነበሩ የፖለቲካ አለመረጋጋቶች የበለጠ ህብረተሰቡ ሆድ እየባሰው እንዲሄድ የመበሳጨትና እንደገና ወደ መንገድ ላይ ተቃውሞዎች የመውጣትንም ነገር ሊገፋፋ ይችላል። አሁን ያለው የዋጋ ግሽበት በቀላሉ ሊታይ የሚችል አይደለም።
በኢትዮጵያ በተደጋጋሚ የሚታየው የፖለቲካ አለመረጋጋትና የኮሮና ቫይረስ ወረርሽኝም በሸቀጥ አቅርቦት ሰንሰለቱ ላይ ንዝረት ከሚያስከትሉ ጉዳዮች አንዱ መሆናቸውንም የኢኮኖሚ ባለሙያው ያስረዳሉ። የኢትዮጵያ መንግስት በሀገሪቱ የሚታየውን የዋጋ ግሽበት ወደ አንድ ነጠላ አሃዝ አውርዶ የዋጋ መረጋጋት ለማምጣት እንደሚጥር በተደጋጋሚ ቢገልጽም ላለፉት 2 ዓመታት ግን የዋጋ ግሽበቱ ከሁለት አሃዝ መውረድ አልቻለም። ይህንን ለማረጋጋት መንግስት ምግብ ነክም ሆኑ ምግብ ነክ ያልሆኑ ሸቀጦች ወደ ገበያ በብዛት እንዲገቡ የማድረግና በአቅርቦት ሰንሰለቱ ላይ የተሰማሩ አካላት ውሳኔ ሰጭነትን ከመሃል አውጥቶ አምራቹና ተጠቃሚው የሚገናኝባቸው መንገዶች ላይ አተኩሮ እንዲሰራ አቶ ብስራት መክረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
አመሰግናለሁ ሊሊ ለዘገባው። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራሙ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሩ ንጉሡ ታምሬና እኔም እያስተናገድኳችሁ የቆየሁት ሰሎሞን አባተንን አብራችሁን ስለቆያችሁ ከልብ አመሰግናለሁ። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። ኮሮና ቫይረስ በብርቱ እየተስፋፋ ነው። ኮቪድ-19 የብዙ ሰው ሕይወት ድንገት እየቀጠፈ ነው። እባክዎ አይዘናጉ። እጆቹን ይታጠቡ፣ በንጽህና ያዟቸው። አፍና አፍንጫውን፣ አይኖቹን፣ ጆሮቹን አይነካኩ። ያፍና አፍንጫ መሸፈኛ ያድርጉ፣ በትክክል ይጠቀሙበት። ጤናውና ህይወቱ እላዩ ላይ አለ። በአካል አይቀራረቡ፣ ከመገፋፋትና ከመተፋፈግም ይራቁ። ራስዎን ቢያንስ 1 ሜትር ተኩል ከሌሎች ያርቁ። ለሀገሮ ውለታ ይዋሉ፣ ራስዎን ይጠብቁ። ሰላም ጤና ይስጥልኝ። በደህና አደሩ። Thank you.